ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 22 እና 25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 30 2009 ዓ ም ዝግጅታችን ነሆን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አሉላ ከበደንን።
የናይጄሪያው የሁከትና የሽብር ቡድን ቦኮ ሐራም ከሦስት ዓመታት በፊት ከሰሜን ምስራቃዊቱ ቺቦክ ከተማ ከአዳሪ ትምህርት ቤታቸው ጠልፎ ከወሰዳቸው ልጃገረዶች መካከል 82ቱን ከትናንት በስቲያ ለቋል።
መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል ለናይጄሪያ ሕልውና የሚደረግ ትግል ሆኗል።
ልጆቻችንን አምጡ ወይም ልጆቻችንን መልሱ ተብሎ ከተሰየመው ስብስብ ወጣቶቹ ሴቶች እንዲለቀቁ ዘመቻ ሲያደርጉ ከቆዩት አንዱ የናይጄሪያ ዋና ከተማ አቡጃ ነዋሪ መልእክትን የሰማችሁት በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው አሉላ።
ተፋፍነው የተጫኑባቸው የፕላስቲክ ጀልባዎች በመስጠማቸው ከ200 በላይ ሰዎች ለህልፈት ሳይዳረጉ እንዳልቀሩ ስጋት ተገለጠ። ካለፈው ሐሙስ አንስቶ ከሊቢያ ወደ ጣሊያን በማቅናት ላይ የነበሩ ከአቅማቸው በላይ የተጫኑት ጀልባዎች ከሜዲትራኒያን ባህር ላይ መስጠማቸውን ያመለከቱት ባለሥልጣናት እስካሁን ባደረጉት ጥረት ቁጥሩ 7000 የሚጠጋ ስደተኛ ማትረፋቸውን ገልጠዋል። የዩናይት ስቴትስ ፕሬዚዳንታዊ ምርጫ ከተካሄደ 6 ወራት አለፉት። በዩናይት ስቴትስ ምክር ቤት አባላት የተቋቋመው መርማሪ ቡድን ግን በዚያ ምርጫ ሂደትና ሩሲያ የነበራትን ጣልቃ ገብነት እናም የፕሬዚዳንት ዶናልድ ትራምፕ ረዳቶችና በሞስኮ ተጠያቂ ወገኖች መካከል ቁርኝት ስለመኖሩ የያዘው ምርመራ ዛሬም ቀጥሏል የሚሉት ከዋና ዋናዎቹ ርዕሶች ናቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ተፋፍነው የተጫኑባቸው የፕላስቲክ ጀልባዎች በመስጠማቸው ከ200 በላይ ሰዎች ለልፈት ሳይዳረጉ እንዳልቀሩ ዘገባዎች አመለከቱ። ካለፈው ሐሙስ አንስቶም ከሊቢያ ወደ ጣሊያን በማቅናት ላይ የነበሩ ከአቅማቸው በላይ የተጫኑ ጀልባዎች ከሜዲትራኒያን ባህር ላይ መስጠማቸውን ያመለከቱት ባለሥልጣናት እስካሁን ባደረጉት ጥረት ቁጥሩ 7000 የሚጠጋ ስደተኛ ማትረፋቸውን አመልክተዋል። የድንገቱን ዜና ከሮም የተከታተለችው ጆሴፊን ማኬና ለአሜሪካ ድምፅ ኪም ሉዊ ተከታዩን ገልጣለች።
Yes, there are fears of yet another tragedy in the Mediterranean. The International Organization for Migration.
አዎ፣ ሌላ በሜዲትራኒያን ባህር ላይ በዚህ ባለፈው ሳምንት መጨረሻ የደረሰ አሳዛኝ ክስተት ነው። ዓለም አቀፍ የፍልሰተኞች ድርጅት IOM የሊቢያ የጠረፍ ጠባቂዎች 7 ፍልሰተኞችን 6 ወንዶችና አንዲት ሴት እንዳዳኑ ተናግረዋል። ከተረፉት አንዱ በሰጠው ቃል መሰረት 113 ፍልሰተኞች እዚያው ነርሱ የነበሩበት መርከብ ላይ የነበሩ እስካሁን አልተገኙም።
ስለዚህ የነዚህ ሰዎች ህይወት አሳሳቢ እንደሆነና ፍልሰተኞቹን ለማትረፍ በርካታ መርከቦች በባህር ላይ ቢገኙም ጥረቱ ብዙ ጊዜ ሊሳካ እንደማይችል ጋዜጠኛዋ ጆሴፊን ማክኒን ገልጣለች።
የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት እሁድ ባሰሙት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲዎቻቸው ወይም ከየፓርቲዎቻቸው አቋም ጋር ቢጣረስ እንኳ እውነታን ለመመርመርና ስለ ሐቅ መቆም ምርጫቸው ይሆናል የሚል ታላቅ ተስፋ አለኝ ብለዋል። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚደንት ትናንት ይህንን አስተያየት የሰጡት ቦስተን ከተማ ውስጥ የጆን ኤፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይትድ ስቴትስ የተወካዮች ምክር ቤት ከክንዋኔዎቻቸው በአይነተኛነቱ ተለይቶ የሚታወቀውን የሀገሪቱን የጤና መርሃ ግብር የሚተካ አዲስ ፖሊሲ ባጸደቀ ከጥቂት ቀናት በኋላ መሆኑ ነው። ኦባማ ያን በርሳቸው የአስተዳደር ዘመን የጸደቀና በስማቸው የሚጠራ የጤና ፖሊሲ ለመሻርና ለመተካት ግፊት በማድረግ ላይ የሚገኙትን ተተኪያቸውን ዶናልድ ትራምፕን በስም ከመጥራትም ሆነ እርሳቸውን ከማመላከት ተቆጥበዋል። በዚህ ላይ የተጠናቀረ ዘርዘር ያለ ዘገባ አለን፣ ሄኖክ ሰማእግዜር ያቀርበዋል።
ፕሬዚዳንት ኦባማ ሽልማቱን የተቀበሉት የተወካዮች ምክር ቤት አባላት እርሳቸው በህግ እንዲጸድቅ ያስቻሉትን አፎርደብል ኬር አክት የጤና ዋስትና የሚተካ ረቂቅ ባጸደቁ ማግስት ነው። እንደ አውሮፓውያን ዘመን አቆጣጠር በ2010 ዓመተ ምህረት ያ ህግ እንዲጸድቅ ድምጻቸውን የሰጡ የዴሞክራቲክ ፓርቲ የምክር ቤት አባላት በጀግንነት አወድሰዋል። የቀድሞ ፕሬዚዳንት በከፍተኛ የሪፐብሊካን ፓርቲ አባላት ተቃውሞ የምክር ቤት መቀመጫቸውን ቢያጡም ለህዝብ ጥቅም የቆሙ ናቸው ብለዋል ፕሬዚዳንት ባራክ ኦባማ።
I hope that current members of Congress recall that it actually doesn't take a lot of courage to aid those who
ኃይል ያላቸው በሚችሉት የሚኖሩና ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ ለታመሙ ደካሞች ለሆኑ ይቆማሉ የሚል ተስፋ አለኝ።
የቀድሞው ፕሬዝዳንት ባራክ ኦባማ ስለ ብሔራዊ የጤና ዋስትና ህግ የሚደረገው ክርክር አላበቃም ከማለት በስተቀር የተኳቸውና አፎርደብል ኬር ወይም ኦባማ ኬር የተባለው የጤና ዋስትና ህግ እንዲሰረዝ በሌላ እንዲተካ የሚገፉትን ፕሬዝዳንት ዶናልድ ትራምፕን በስም አልጠቀሱም። ጆን ኤፍ ኬኔዲ ፕሮፋይሊንግ ካሬጅ ማለትም የጽናት ተምሳሌት ሽልማት 35ኛው የአሜሪካ ፕሬዝዳንት ኬኔዲ ተወዳጅ ባይሆንም መርህ ላይ የተመረኮዘ እርምጃ በመውሰድ ስልጣናቸውን ለማጣት ዝግጁ ስለነበሩ 8 ሴናተሮች በጻፉት ታሪክ የተሰየመ ነው። ካሁን ቀደም ሽልማቱን ካገኙት መካከል 2 የዩናይትድ ስቴትስ ፕሬዝዳንቶች ጆርጅ ኤች ደብሊው ቡሽ እና ጀራርድ ፎርድ እንደዚሁም የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እና የቀድሞ የዩክሬን ፕሬዝዳንት ቪክቶር ዩሸንኮ ይገኙበታል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ከተካሄደ 6 ወራት አለፉት። በዩናይትድ ስቴትስ ምክር ቤት አባላት የተቋቋመው መርማሪ ቡድን በዚያ ምርጫ ሂደት ሩሲያ የነበራትን ጣልቃ ገብነትና የፕሬዝዳንት ዶናልድ ትራምፕ ረዳቶችና በሞስኮ ተጠያቂ ወገኖች መካከል ግንኙነት ስለመኖሩ የያዘውን ምርመራ ዛሬም ቀጥሏል። የምርጫ ድላቸውን ትክክለኝነት በሩሲያ ጣልቃ ገብ ድርጊት እንዳይኮሰምንና እንዳይያያዝም በመሻት ትራምፕ በምክር ቤቱ የሚካሄደው የምስክር ቃል የመሰማት ሂደቱ ከመጀመሩ ሰዓታት ቀደም ብለው ባስተላለፉት የትዊተር መልእክታቸው የቀዳሚያቸውን የፕሬዝዳንት ኦባማን አስተዳደር ወንጅለዋል። ክሳቸውም የውዝግቦቹ መናኸሪያ ያልሆኑት የቀድሞ የብሔራዊ ጸጥታ ጉዳይ አማካሪያቸው የቀድሞ ጄኔራል ማይክል ፍሊን እንደርሳቸውም ቃል የመንግስት ስራ ለሚጠይቀው ኃላፊነት ብቁ የሚያደርገውን ከፍተኛ የደህንነት ማረጋገጫ መስጠታቸው ነው የሚል ነው። የቀድሞ የብሔራዊ ጉዳዮች አማካሪያቸው ጄኔራል ማይክል ፍሊን ከሩሲያው አምባሳደር ጋር ስለነበራቸው ግንኙነት ለምክትላቸው ማይክ ፔንስ በመዋሸታቸው ለፕሬዚዳንቱ ምክትል መሆኑ ነው የስራ ኃላፊነት በተቀበሉ በ24 ቀናት ውስጥ ከስራ ያሰናበቷቸው ፕሬዚዳንት ትራምፕ እርሳቸው የሐሰት ዜና ማሰራጫ የሚል ቅጽል የሰጡት የመገናኛ ብዙሃን ስለ ፍሊን የመንግስት ስራ ለሚጠይቀው ኃላፊነት ብቁ የሚያደርገው የደህንነት ማረጋገጫ ጉዳይ አስመልክቶ ግን ጨርሶ አይዘግቡም ሲሉ ከሰዋል። ፍሊን የመንግስት ስራ ለሚጠይቀው ኃላፊነት ብቁ የሚያደርገውን ይህን የደህንነት ማረጋገጫ ቢያገኙም እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ.ም በሞስኮ አንድ የራት ግብዣ ስነ ስርዓት ላይ ለመገኘት በክሬምሊን ከሚደገፈው ሩሲያ ዛሬ የተባለው የቴሌቪዥን ጣቢያ የተቀበሉትን የ15,000 ዶላር ክፍያ ይፋ ሳያደርጉ ቀርተዋል። በዚያ የራት ግብዣ ስነ ስርዓት ላይ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን አጠገብም ተቀምጠው ታይተዋል። ፍሊን በተጨማሪም ቱርክን በመወከል ለሚሰሩት ስራ የተቀበሉትን ከ500,000 ዶላር በላይም ሸሽገዋል። ሚስተር ፍሊን የተባለውን ከፍተኛ መጠን ያለው ገንዘብ የተቀበሉት እንደ መርማሪዎቹም ገለጣ ከጦር ሰራዊቱ በጡረታ ከተገለሉ በኋላ በተለይ ከውጭ መንግስታት ገንዘብ እንዳይቀበሉ ከተነገራቸው በኋላ ነው። በፕሬዚዳንት ዶናልድ ትራምፕ ከኃላፊነታቸው እንዲሰናበቱ ከመደረጋቸው አስቀድሞ በአዲሱ የትራምፕ አስተዳደር ተጠባባቂ ጠቅላይ አቃቤ ሕግ በመሆን ከፍተኛውን የአገሪቱን የሕግ አስፈጻሚ ባለስልጣን ሆነው ያገለገሉት ሳሊ የትስ በዛሬው ዕለት በዩናይትድ ስቴትስ ምክር ቤት የሕግ ጉዳዮች ንዑስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ይሰጣሉ።
ሶማሊያ ዋና ከተማ ሞቃዲሾ እምብርት ላይ አሁን ምሽቱ ላይ ግዙፍ የቦምብ ፍንዳታ መስማታቸውን የአካባቢው ነዋሪዎች ተናገሩ። በአዲስ አበባና በሞቃዲሾም ሰዓት አቆጣጠር ከምሽቱ 12 ሰዓት ላይ ከአንድ ታዋቂ ምግብ ቤትና የቡና መጠጫ አቅራቢያ የደረሰው ፍንዳታ እማኞች አክለው እንዳመለከቱት እስካሁን በተረጋገጠው መሰረት 6 ሰዎች ቆስለዋል። በተሽከርካሪ ላይ የተጠመደው ቦምብ በፈነዳበት ወቅት ፕሬዚደንት መሐመድ አብዱላሂ መሐመድ ሞቃዲሾ ውስጥ ከብሔራዊ የጸጥታ አማካሪዎቻቸው ጋር በመምከር ላይ እንደነበሩ ተነግሯል። ለፍንዳታው እስካሁን ኃላፊነት የወሰደ ወገን ባይኖርም ጽንፈኛው የሁከት ቡድን አልሻባብ በከተማይቱ የሚገኙ ሆቴሎችና ምግብ ቤቶችን ጨምሮ ሰዎች በብዛት በሚገኙባቸው ስፍራዎች ጥቃት ሲያደርስ መቆየቱ ይታወቃል። ለዜና የያዝነው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት የአሜሪካ ድምፅ 24 ወይም ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የሰኞ ሚያዝያ 30 2009 ዓ.ም የምሽት ፕሮግራማችን ነው።
በምሽቱ በርከት ያሉ ዘገባዎችን ይዘናል። ስፖርትና አፍሪካ ነክ ርዕሶችም አሉን። በጤና ፕሮግራም በአሜሪካዊው የጤና ጥበቃ ሕግ ትንቅንቅ ላይ የተዘጋጀ ዘገባ አለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የናይጄሪያው የሁከትና የሽብር ቡድን ቦኮ ሐራም ከሶስት ዓመታት በፊት ከሰሜን ምስራቋ ቺቦክ ከተማ ከአዳሪ ትምህርት ቤታቸው ጠልፎ ከወሰዳቸው ልጃገረዶች መካከል 82ቱን ከትናንት በስቲያ ለቋል። የወጣቶቹ ሴቶች መለቀቅ የናይጄሪያ መንግስት የተጠለፉትን ልጆች እንዲያስለቅቅ ግፊት ሲያደርግ ለቆየው ማኅበራዊ መገናኛ ብዙሀን ወይም ማኅበራዊ ሚዲያ ዘመቻ ድል ተደርጎም ታይቷል። ለቺቦክ ወጣት ሴቶች መለቀቅ ማኅበራዊ መገናኛ ብዙሀኑ የተጫወተውን ሚና በተመለከተ ቺካ አዱዋ ያጠናቀረውን ዘገባ ቆንጅታዬ ይዛ ቀርባለች።
ክዋና ሲሞን፣ ፊቢ ሃሩና፣ ኤስተር ኦስማን፣ ሳራቱ አዩዋ ቦኮ ሐራም ከለቀቃቸው ልጃገረዶች መካከል ጥቂቶቹ ናቸው። መንግስት ያሰራቸውን የቦኮ ሐራም አባላት እንዲለቅለት ተደራድሮ እንደለቀቃቸው ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ ያመለክታል። በዚህም መሰረት 82 የቺቦክ ልጃገረዶች ሊለቀቁ ችለዋል። የቺቦክ ልጃገረዶች 3 ዓመት ሙሉ በቦኮ ሐራም እጅ ማቀዋል። ብዙዎች ታዲያ ከተያዙበት ጊዜ አንስተው የናይጄሪያ መንግስት እንዲያስለቅቃቸው በማህበራዊ መገናኛ አማካይነት ግፊት ሲያደርጉ ቆይተዋል።
ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግስቱ ደካማነት ነው።
ይህንን የሚሉት ኢማን ሼሁ በዋና ከተማዋ በአቡጃ ልጆቻችንን አምጡ ብሪንግ ባክ አወር ገርልስ በሚል ስም ተደራጅተው የቺቦኮቹን ልጃገረዶች የሀገሪቱ መንግስት እንዲያስለቅቅ ግፊት ሲያደርጉ የቆዩት የማህበራዊ መገናኛ ዘመቻ ስብስብ አባል ናቸው። ቡድኑ ያካሄደው እንቅስቃሴ በቅርብ ዓመታት የናይጄሪያ ታሪክ ውስጥ በውጤታማነቱ ወደር እንደሌለው ይነገርለታል። የስብስቡ አባላት ሶስቱንም ዓመታት አቡጃና ሌጎስ ውስጥ በየጎዳናው ሰሌዳዎችን አንግበው ሰልፍ በማድረግ ልጃገረዶቹን አስለቅቁልን ብለው ዘመቻ ሲያካሂዱ ቆይተዋል። ታዲያ ከሁሉም የጎላው ውትወታ የቡድኑ የማህበራዊ መገናኛ ዘመቻ ነው። ኢማና ሼሁም እንደ ሌሎቹ አባላት በትዊተር፣ በዋትሳፕ እና በፌስቡክ አማካይነት ዘመቻውን ሲያካሂድ ቆይቷል። ብሪንግ ባክ አወር ገርልስ ልጆቻችንን አስለቅቃችሁ አምጡልን የዋትሳፕ ስብስብ ከአንድ መቶ በላይ አባላት አሉት። ጋዜጠኞች፣ የህዝብ ተመራጭ ባለስልጣናትና ይህ ጉዳያችን ነው ያሉ ዜጎች ይሳተፉበታል። በሺዎች የተቆጠሩ ተከታዮቻቸውም በትዊተር አማካይነት መረጃዎችን ያገኙበታል። ባለፈው ወር በርካታ የቺቦክ ልጃገረዶች ወላጆች የክፍለ ሀገሩ ምክር ቤት ህንጻ እንዳይገቡ በፖሊሶች ሲከለከሉ ይኸው ስብስብ ነበር ሁኔታውን የሚያሳይ ፎቶ በማህበራዊ መገናኛዎቹ ላይ ያወጣው። ስብስቡ ልጆቻችንን አሁኑኑ በህይወት አምጡልን፣ የምንታገለው ለናይጄሪያ ህልውና ነው በሚሉትና በመሳሰሉት መፈክሮቹ ይታወቃል።
We are the ones.
መጀመሪያ ላይ መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል በርግጥም ለናይጄሪያ ህልውና የሚደረግ ትግል ሆኗል። በዚህ እንቅስቃሴ ውስጥ ላለነው ደግሞ ትግላችን እንዲቀጥል መሰረት ሆኖናል።
የናይጄሪያ ባለስልጣናትም የዚህን ስብስብ የማህበራዊ መገናኛ ዘመቻ በተደጋጋሚ ይጠቅሱታል። ለምሳሌ አንደኛው አባል ኦቢ ኢዚኩዌሲሊ በትዊተር የሚያስተላልፉት መልእክት ሌሎች ብዙ ሺህ ጊዜ ደግመው ያሰራጩታል። የናይጄሪያ ፕሬዝደንት ሙሐማዱ ቡሃሪ 82ቱን ልጃገረዶች ማስለቀቅ በመቻላቸው Bring Back Our Girls ስብስብ ባወጣው መግለጫ አመስግኗቸዋል። ሆኖም አሁንም ያሉበት ያልታወቀው የተቀሩት 113ቱ የቺቦክ ልጃገረዶች እንዲለቀቁ የስብስብ ፈጥኖ ነው ዘመቻውን የተያያዘው። 113ቱ ልጃገረዶች የት እንዳሉም ሆነ በህይወት ይኖሩ እንደሆን የሚታወቅ ነገር የለም። የናይጄሪያው ፕሬዝደንት ቡሃሪ ልጃገረዶቹን ፈልገን ከቤተሰቦቻቸው እንቀላቅላለን ብለው ቃል ገብተዋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁትም የዕለቱን አብይ ርዕስ ዘገባ ነበር። አሁን የትንታኔው መጽሔት አሁንም ይቀጥላል።
ተመራጩ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የተስፋና የእምነት ምዕራፍ መሆን እንደሚፈልጉ አስታውቀዋል። እምነት፣ ተስፋ፣ ፍቅር ተብሎ በቅዱስ መጽሐፍ እንደሰፈረው መሆኑ ነው። ሪፖርተራችን ሉዊስ ራሚሬዝ ከፓሪስ ያጠናቀረውን ዘገባ ሄኖክ ሰማግዜር ያቀርበዋል።
የ39 ዓመቱ የቀድሞ የምጣኔ ሀብት ሚኒስትር እና የባንክ ሠራተኛ በፈረንሳይ ታሪክ ወጣቱ መሪ ሆነዋል። የምረጡኝ ዘመቻቸው በገለልተኛ የፖሊሲ አማራጮች ላይ ያተኮረ ነበር። በለዘብተኛ ግራ ዘመምና ወግ አጥባቂ ፖለቲካ የተከፋፈለችውን ሀገር አመዛዝኜ እመራለሁ ሲሉ ሕዝባቸው እንዲመርጣቸው ያደረጉት የምረጡኝ ዘመቻ ተሳክቶላቸዋል።
Dear fellow citizens, a new page of our long history is turning tonight. I want it to be a
የተወደዳችሁ የሀገሬ ሰዎች፣ ዛሬ ምሽት ለረጅም ዘመናት የጸናው የሀገራችን ታሪክ አዲስ ምዕራፍ ላይ ይገኛል። የተስፋና የታደሰ መተማመን ለማስፈን እሰራለሁ። ከነገ ዕለት ጀምሮ በትጋት የምንሰራው አዲስ አሰራሮችንና አስተሳሰቦችን ለስኬት ለማብቃት ነው። የፖለቲካ መሪዎቻችን ኃላፊነት የሚሰማቸው ብዝሃ አስተሳሰብ ከዲሞክራሲያዊ መርሆች ጋር የምናስማማበት ዘመን ይሆናል። ስልጣን ከጨበጥኩበት የመጀመሪያው ቀን አንስቶ ትኩረቴ በዚህ ላይ ይሆናል።
በፈረንሳዩ ታላቁ የቀድሞ ቤተ መንግሥትና አሁን ቤተ መዘክር ሉቭር ዙሪያ የተሰበሰቡ ፈረንሳያውያን በማክሮ አሸናፊነት ደስታቸውን ሲገልጹ ታይተዋል። ፍራንክ ካማዶንጎ በወድ ጠል የማክሮ ደጋፊ ናቸው።
I feared Marine Le Pen because she sowed division in this country. That is why I had no choice but to support Emmanuel.
ለፔን በጣም የሚያስፈሩኝ እጩ ናቸው። ሀገሬ መከፋፈል ፖሊሲ ስለሚከተሉ ማክሮን መደገፍ ለኛ አማራጭ የሌለው መፍትሄ ነበር።
የፈረንሳይ የፕሬዝዳንታዊ ምርጫ በርካታ መከፋፈሎችን የፈጠረ፣ በተለይ በሙስሊሞችና ስደተኞችና ፍልሰተኞች መቀበል ላይ ብርቱ ክርክር የተካሄደበት፣ በታሪክ ሁሉን አቀፍና ነጻ ሀገር ነን በማለት የሚኩራሩትን ፈረንሳያውያን ያወዛገበ ነበር። የምርጫ ክርክሩ የቀድሞ የፋሽስት ስርዓትን ለማምጣት የሚሰራ ፓርቲን ከፍተኛ ድጋፍ ያስገኘ መሆኑ ፈረንሳያውያንን በአንድ ጎን ሲያስደስት፣ ሌሎችን እንቅልፍ የነሳ ጉዳይ ሆኗል። ብሪጅት ፖን ድምጻቸውን ለማክሮ ቢሰጡም የተመራጩ ፕሬዚዳንት ፖሊሲዎች ጋር አይስማሙም።
I do not agree with Macron with his policies. But at least I know that under him I will still have the
ከማክሮ ፖሊሲዎች ጋር በፍጹም አልስማማም። ሆኖም በሳቸው አስተዳደር በአደባባይ ወጥቼ ሐሳቤን በነጻነት ለመግለጽና ቢያሻኝ ለመቃወም እችላለሁ። በማሪን አስተዳደር ግን መተንፈስ መቻሌንም እጠራጠራለሁ።
ማሪን ለፔን ባደረጉት አጭር ንግግር ሽንፈታቸውን አምነው ደጋፊዎቻቸው ለቆሙላቸው ዓላማዎች መታገል ፈጽሞ እንዳያቆሙ ጠይቀዋል።
I call on all patriots to join us to take part in the decisive political fight that is starting tonight.
የሀገር ፍቅር አንድ ያደረጋችሁ የሀገሬ ሰዎች፣ የፖለቲካ ትግላችሁን ከዛሬ ምሽት ጀምሮ እንድትቀጥሉ ጥሪ አቀርባለሁ። በሚቀጥሉት ወራት ፈረንሳይ የናንተን እርዳታ ትሻለች።
በፈረንሳይ ምርጫ 4 ሚሊዮን ህዝብ ድምጽ ከመስጠት ተቆጥቧል። በፈረንሳይ መዲና በወረዳ 12 አርንዲዝሞ ነዋሪዎች በሁለተኛው ዓለም ጦርነት ወቅት 15 አይሁዳዊ ዝርያ ያላቸው ህፃናት ወደ ናዚ የሞት ሰፈር በተወሰዱበት ትምህርት ቤት ዝናብ ሳያግዳቸው ድምጻቸውን ሰጥተዋል። ኤሪክ ዱፐ የፖለቲካ ተንታኝ ናቸው።
The majority of the French people are afraid of Marine Le Pen and are afraid of the far right.
አብዛኞቹ ማሪን ለፔንን የማይወዱ መራጮች የወግ አጥባቂ ቀኝ ዘመም የፖለቲካ እንቅስቃሴን የሚመራው ናሽናል ፍሮንት ፓርቲ ስልጣን ቢጨብጥ የሚወስዳቸው ፖሊሲዎች የሚያስደነግጧቸው ናቸው። ስልጣን ላይ ቢወጡ በፈረንሳይ የህዝብ መከፋፈሉ ይስፋፋል፣ መናቆሩ ደግሞ ወደ ለየለት ግጭት ያመራል የሚል ስጋት አላቸው። ስለዚህ ፈረንሳውያን ሁኔታዎችን አገናዝበው ማሪን ለፔንን ለማስቆም ለማክሮ ድምጻቸውን ሰጥተዋል።
የዘንድሮ ምርጫ በፈረንሳይ ፖለቲካ ለዘብተኞችና ወግ አጥባቂዎች ገለል ያሉበትና መሃል ሰፋሪዎቹና ደጋፊዎቻቸው ድል የተቀዳጁበት ሆኗል።
ወደ መጽሔቱ ተከታይ ርዕስ እንሻገር። የብዝሃ ሕይወት ጥበቃ የተወሰኑ አካባቢዎችን ለብሔራዊ ፓርክነት ከመመደብ ወይም በመመደብ ላይ ነው ይላል። የንግድና የትምህርት ተቋማት መከፈትም በሰሜን ኢትዮጵያ ያለውን የዓለም ቅርስነት የተመዘገበውን አካባቢ ለመንከባከብ እየረዳ እንደሆነ የአሜሪካ ድምፅ ዘጋቢ ፌዝ ላፒዴስ ዘገባ ያመለክታል። አዳነች ፍሳዬ ይዛ ቀርባለች።
የስሜን ተራራዎች ብሔራዊ ፓርክ የአፍሪካ ግራንድ ካኒን የሚል መጠሪያ አትርፏል። የአፍሪካ የዱር አራዊት ተቋም ፕሬዚደንት ካዱ ሰቢኒያ ስለ ቅርሱ ታላቅነት ያብራራሉ።
ለሀገሪቱ አያያዙ የሚከብድ ቅርስ ነው፣ የዓለም ቅርስም ነው። ስለሆነም ለሀገሪቱ ታላቅ ነው፣ ለኢኮኖሚዋም ወሳኝ ነው። በዓለም ማህበረሰብም ትልቅ ቦታ ይሰጠዋል።
ጎብኚዎች በስሜን ተራራ ያሉትን ግመሬ ዝንጀሮዎችን የመሳሰሉ የዱር አራዊቶችን ለማየት ይሄዳሉ። በሀገሪቱ ብርቅዬ ከሆኑ የዱር አራዊቶች አንዳንዶች ይገኙባቸዋል። ይህ ለአካባቢው ኢኮኖሚ ገንዘብ ያስገኛል። ይሁንና የፓርኩ ብዝሃ ሕይወት በሰዎች ብዛት እየጨመረ መሄድ አደጋ ላይ ወድቋል። ይህን መሰረት በማድረግም የአፍሪካ የዱር አራዊት ተቋም በፓርኩ አካባቢ የጎብኚዎች ማረፊያን የመሳሰሉ የንግድ ቦታዎችን መመስረት ጀምሯል። ተቋሙ ከዚህ ከሚያገኘው ገቢ ለመሰረተው ትምህርት ቤት ያውለዋል። የአፍሪካ የትምህርት ክፍሎች አስተዳዳሪ ፐሪን ባንክስ ስለ ፕሮግራሙ ያብራራሉ።
መርሃ ግብራችን በትምህርት በኩል የአካባቢ የጥራት ጥበቃን ማበረታታት ነው። ስለሆነም አዲስ ጌ የተባለው የአንደኛ ደረጃ ትምህርት ቤት ለማህበረሰቡ የአካባቢ ጥራት ጥበቃ በር ይከፍታል። መጀመሪያ መሰረተ ልማቱን ዘረጋለን። የአካባቢው ማህበረሰብ ጥራት ላለው ትምህርት ተደራሽነት እንዲኖረው ስንል መጀመሪያ መሰረተ ልማቱን እንዘረጋለን። ትምህርት ቤቱ ይሰራል ማለት ነው። የረጅም ጊዜ የፕሮግራማችን ተጽዕኖ የአካባቢ ጥራት ትምህርትንና የማስተማር ስልጠናን ከመሳሰሉት ፕሮግራሞች ጋር ይመጣል።
የአካባቢ ጥራት ጥበቃው ትምህርት የፓርኩ የዱር አራዊት ጥቅምንና እነሱን የመንከባከብ አስፈላጊነት ያስተምራል። አስተማሪ ባንቻ ዓለም ጸጋ ስለ ዱር አራዊት ጥበቃው ጉዳይ ያብራራሉ።
እነዚህን ብርቅዬ እንስሳቶች እንዴት መጠበቅ እንዳለብን፣ እነዚህን ብርቅዬ እንስሳቶች ምን ጥቅም እንዳላቸው ያው ለተማሪዎች ትምህርት ሰጣለሁኝ ሰጥቻለሁ። እነዚህ ብርቅዬ እንስሳቶች ለሀገሪቱ በጣም ጥቅም ያላቸው እነዚህ ብርቅዬ ስለሆኑ ጎብኚዎች ይመጣሉ። እነዚህ ጎብኚዎች ብዙ ያው ገንዘብ ይሰጣሉ። ይህ ገንዘብ ደግሞ የሚጠቅመው ለምንድን ነው? ለትምህርት ቤት ግንባታ፣ ለጤና ኬላ ይሰራበታል። ያው ትምህርት ቤት ተገነባ ማለት ያው ትውልድ ተማረ፣ ልጆች ተማሩ ማለት ነው። ስለዚህ ይህ ክበብ በጣም ጠቃሚ ነው ማለት ነው።
ይህ ፕሮግራም የህዝቡ የኢኮኖሚውና የፓርኮቹን የወደፊት መጻኢ ዕድል ከፍ ያደርጋል።
ተከታዩ ዘገባ ወደ ዩጋንዳና የነጻነት አቅሟ ወይም ይዞታዋ ይወስደናል። ዩጋንዳ ውስጥ አንዲት የዩኒቨርሲቲ መምህር የአገሪቱን ፕሬዚደንት ፌስቡክ ላይ ሰድበዋል በሚል መታሰራቸው ስጋት አሳድሯል። በሀገሪቱ የመናገር ነጻነትን ለመገደብ የሚወሰድ እርምጃ እየበረታ ሄዷል ሲሉ የሲቪል ማህበረሰብ ቡድኖች እንደሚከሱ ሪፖርተራችን ሃሊማ አቱማን ከካምፓላ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳይ ታቀርበዋለች።
የኡጋንዳ የሲቪል ህብረተሰብ ቡድኖች ስቴላ ኒያንዚ እንዲፈቱ ዘመቻ ማካሄዱን ቀጥለዋል። ፕሬዚዳንት ዮወሪ ሙሶቬኒን በፌስቡክ ሰድበዋል ተብለው ከታሰሩ በኋላ ለዋስ ጥያቄ ፍርድ ቤት እስከሚቀርቡበት ጊዜ ድረስ እየጠበቁ ናቸው። አስተማሪዋ ፕሬዚዳንቱ በድህነት ለሚኖሩ ሴት ተማሪዎች ለንጽህና ጥበቃ የሚያስፈልግ ፓድ ለማቅረብ የገቡትን ቃል እንዲጠብቁ በይፋ ሲናገሩ ቆይተዋል። የአገር በቀል በጎ ፈቃደኞች ማህበር የልማት መረብ ዋና ስራ አስኪያጅ ካትሪን ካናባይታ ያብራራሉ።
ለመናገር ነጻነትና ለመሰብሰብ መብት ያለው ትዕግስት እያነሰ የሄደው መንግስት በበለጠ እየጠበበ እየሄደ ያለ መንግስትን ነው እምናይ ያለ ነው። ስለሆነም ስቴላ ኒያንዚ እንዲፈቱ እንጠይቃለን።
የኡጋንዳ ህገ መንግስት ለመናገር ነጻነት ዋስትና ይሰጣል። በኡጋንዳ የዩናይትድ ስቴትስ አምባሳደር ዴቦራ ማላክ ባለፈው ረቡዕ የዓለም የፕሬስ ነጻነትን መሰረት በማድረግ በተዘጋጀ ስነ ስርዓት ሲናገሩ ይህንኑ ጠቅሰዋል።
Dr. Nianzi's case, however, shows that such constitutional rights and freedoms.
የዶክተር ኒያንዚ ጉዳይ በተለይም አመለካከቶቻቸው የሀገሪቱን መሪዎች የሚነቅፉ ሲሆኑ በሕገ መንግስት የተደነገጉ መብቶችና ነጻነቶች ገደብ እንዳላቸው ያሳየናል።
ይሁንና የመንግስት ምክትል ቃል አቀባይ ኮሎኔል ቻባን ባንታሪዛ የማህበራዊ ሚዲያ ገደብ እንዲኖር ማድረግ ያስፈልጋል ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል።
If you write inserts for example in this newspaper I can sue you.
ለምሳሌ ጋዜጣ ላይ ስድቦች ቢጻፉ ልከስ ትችላለሁ። ይሁንና ማህበራዊ ሚዲያ ላይ ስድብ ቢለጠፍ መክሰስ ትችላለሁ? ራሴን ለመከላከል ብከስ መብቴን የሚጠብቅ ህግ አለ? ይሄ አሁንም ግልጽ አይደለም። ሰዎች በማህበራዊ ሚዲያ የሚሳደብን ሰው አፍ ህግ እንዲዘጋ ያስፈልጋል። ይህ የመናገር ነጻነትን ማፈን የሚባል ከሆነ ተገቢ እርምጃ ነው ማለት ነው።
ከአራት ዓመታት በፊት የወጣው የህዝባዊ ስነ ስርዓት አያያዝ ህግ ህዝባዊ ስብሰባዎችንና ተቃውሞን ይገድባል። ብዙ ኡጋንዳውያን ሐሳባቸውን ለመግለጽ ኢንተርኔት ወደ መጠቀም በበለጠ የገፋቸውም ይህ ገደብ እንደሆነ ለሰብአዊ መብት የቆሙ ሰዎች ይናገራሉ። የስማርት ስልክ ተጠቃሚዎች ብዛት 22 ሚሊዮን እንደደረሰ የመንግስት አሃዝ ያመለክታል። በኡጋንዳ አስተማማኝ ከሳንሱር ነጻ የሆነ ድረገጽ እንዲፈጠር የሚጥሩ ቡድን ኃላፊ ዋኩሊራ ሲባጋላ ስለ ጭቆናው ገልጸዋል።
In the span of less than a year, we have seen over 5 netizens.
ከአመት ባነሰ ጊዜ ውስጥ ከአምስት በላይ የሚሆኑ ዜጎች ሲታሰሩ፣ ሲጠሩና ሲመረመሩ አይተናል። አብዛኛው ክስ የተመሰረተው ደግሞ በስድብ ልውውጥ ላይ ነው።
ኢትዮጵያ፣ ካሜሩንና ዚምባብዌም በድረገጽ የሚጻፉትን ከሚቆጣጠሩት የአፍሪካ ሀገሮች መካከል ናቸው። ኡጋንዳ ውስጥ አቻምና ምርጫ በተካሄደበት ወቅት የማህበራዊ ሚዲያ ተደራሽነት እንዳይኖር የተደረገባቸው ጊዜያት ነበሩ። መንግስት የሰጠው ምክንያት የብሔራዊ ደህንነት ጥበቃ ጉዳይ ነው። የሀገሪቱ የማስታወቂያ የመገናኛና የቴክኖሎጂ ሚኒስትር የምክር ቤቱን ፈቃድ ሳይጠይቁ የማህበራዊ ሚዲያን ለመቆጣጠር የሚችሉበትን ህግ ምክር ቤቱ ባለፈው ወር አጽድቋል። ይህ አዲስ ህግ በፕሬዝዳንቱ እንዲጸድቅ ቀርቧል። ኡጋንዳዊው የሰብአዊ መብት ታጋይ ኒኮላስ ኦፒዮ ድረገጽን ለመቆጣጠር መሞከር አደገኛ ነው ይላሉ።
አድማጮች፣ ከአሜሪካ ድምፅ የምትከታተሉት ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ 3:29 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተ ነን። ብርሃን ኃይሉ ፕሮዲውሰሯ ነች። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሄሎ ቪኦኤ፣ ሰላም ለእናንተ ይሁን እያልኩኝ ዘወትር በምታቀርቡት ፕሮግራም ላይ በተለይ ሚዛናዊነቱን የጠበቀ ስራችሁ ሳላደንቃችሁ አላልፍም። ዛሬም በጠገዴ አካባቢ የሚኖር የወልቃይት ጠገዴ ተወላጅ የሆነ ከአማራነት በስተቀር ምንም ችግርና ጥያቄ የሌለበትን ሰው ዳንሻ በተባለ ቦታ ተይዞ ከሁለት ሳምንት በኋላ አስከሬኑን ለቤተሰብ ተመልሷል። በዚህ ላይ ፖሊስም ሲጠየቅ የሚሰጠው መልስ ወዲያና ወዲህ ነው። ከሁሉ ያሳዘነኝ ልክ ሰለሞን ክፍሌ ባንድ ወቅት አቶ ዘመድኩን የቦሌ ክፍለ ከተማ የፖሊስ አዛዥ ጠይቆ መንግስተ ሰማያትን ብትገባ ይዛሃለሁ እንዳሉት ሁሉ አሁንም ዛሬ ደግሞ የቪኦኤ ጋዜጠኛ በምጠይቅበት ሰዓት ፖሊሱ የሰጡት መልስ ምንድን ነው? እዚህ መምጣት ይቻላል አሉ። እኔ በጣም ግራ የገባኝ ነገር ምንድን ነው? እንዲህ አይነት መሰሪነትና ተንኮል የተሞላበት ስራ መስራት ተገቢ ነው ወይ? ለትውልድስ ይጠቅማል ወይ? ለሀገር አንድነትና ለህዝብስ ይጠቅማል ወይ? ሁለተኛ እውቀት ማጣት ነው ወይስ አለመረዳት ነው እንደዚህ አይነት መልስ ለጋዜጠኞች መስጠት? የፖሊስ ክፍል ነን የሚባሉት መቼም ፊደል የቆጠሩ ሰዎች ይመስለኛል እዛ ቦታ ላይ የሚቀመጡት ያውም በኃላፊነት እና አስከሬን ምርመራውም የሚካሄደው በዛው ነው። እኔ የማዝነው በአሁንም ሰዓት በተለይ በጎንደር በኩል የሚደረገው ሰዎችን እንዲደብዛቸውን ማጥፋት፣ ሴቶችን ያለባል ልጆችን ያለአባት ማስቀረት እየተያዘ ያለው ነገር አስከፊ ነገር ነው። ይሄ እባካችሁን እስከ መቼ ነው እንዲህ የሚሆነው? የሌለ ነገር በቁም ላለው ሰው እንኳን በሰላም ለሚኖረው በሰላማዊ መንገድ ለሚኖረው ህዝብ ዲሞክራሲ የሌለው በእስር ቤታችን ዲሞክራሲ አለው ብሎ ማለት ምን አይነት የሽንገላና የማይሆን ንግግር መናገር ነው? እኔ አዝናለሁ። መጽናናት ለዘነበ ጫቁሌ ዮሐንስ ቤተሰብና እንዲሁም ለወዳጅ ለዘመዶች ይሁን፣ በተለይም ለእናቱ።
ሀሎ ቪዎች እንደምናችሁ። እውነት በጣም ደስ የሚል ውይይት ነው የዛሬ። ሁለት ነገሮችን ላመሰግናችሁ እወዳለሁ። አንደኛው የሙዚቃ ቃናውን አስቀረታችሁ። ይሄ የሀገር ጉዳይ ነው። ሀገር የምጣለበት ህዝብ ከሀገሩ የተሰደደበትን ነገር አንስታችሁ ያዋያችሁት በጣም ደስ ብሎኛል። ሁለተኛ ሙዚቃ አፍቃሪዎች ሙዚቃ በየትኛውም ነገር መስማት ይቻላል። አሁን ያለብን ችግር የሙዚቃ ችግር ሳይሆን የሀገር ችግር ነው ያለብን። የሀገራችን ወጣቶች፣ የሀገራችን ህዝቦች፣ የተወለዱ ህዝቦች ማንነታቸውን የጠሉበት ከሀገራቸው ወጥቶ ሌላ ሀገርን እየወደዱ መኖር የጀመሩበት ይህ ፖለቲካ ነው እኛ ጋር ያለብን አሁን ችግራችን። የዛሬ ተወያዮቻችሁ በጣም በጣም እየበሰሉ ናቸው።
ክቡራትና ክቡራን አድማጮች በኢሜይል ከደረሱን አስተያየቶቻችሁ ደግሞ አንዱን እናሰማችኋለን። እህቴ ትዝታ በላቸውና የዝግጅት ክፍል ባልደረባዎች እነኚህ ለውይይት ከተጋበዙት ውስጥ ሐሳባቸው ብዙ ያልተመቸኝ ስላለ አስተያየት መስጠት ፈለኩ ብለዋል። ከዩጋንዳ ታምራት ሰገነቱ። እሱም በአንድነት ስም የብሔሮች መብት እንዳልተከበረና ካሁን በኋላ እንደ ኮሚዩኒቲ ወይም ማኅበረሰብ ድልድይ ለማስከበር ከተፈለገ ኢትዮጵያ መበተን ካለባት መገነጣጠል ማለቴ ነው፣ ያ መገንጠል ችግር የለውም ነው ሐሳባቸው። ሐሳባቸው ብዙ የሚያቀራርብ አይደለም። እንዲያውም ጠባብ አስተሳሰብ ላለው የልብ ልብ የሚሰጥና የሚያነሳሳ ነው። ለምን? የብሔሮች እኩልነት የብሔሮች እኩልነት ተፈጥሮ በመከባበርና በመቻቻል የምትገኝ ኢትዮጵያን ለመፍጠር አይሞክሩም። እውነቴን ልንገርሽ ይላሉ ታምራት። ይቀጥሉና ከዚህች ኢትዮጵያ አንድ ክልል ቢገነጠል ኢትዮጵያ ለረጅም ጊዜ መንግሥት አልባና ፍርክስክሷ የወጣ የተተራመሰች አገር ነው የምትሆነው። እስኪ ሐሳቤን ጨፍለቅ አድርገሽ አሳጥሪና አየር ላይ አውዪው ብለዋል ታምራት ሰገነቱ። ይኸው አየር ላይ አውለነዋል። ታምራት ሌሎችም ጥያቄዎች ያነሷቸው አሉ። ያነሷቸው ጥያቄዎች በዚህ ውይይት ሁለተኛ ክፍል መልስ የሚያገኙ በመሆኑ ምናልባት ካልተመለሱ በሌላ ዝግጅት ይዘን እንመለሳለን። እናመሰግናለን።
ስለ አስተያየቶቻችሁ የፕሮግራማችን ተሳታፊዎች በሙሉ እናመሰግናለን። ተዘዋዋሪው የስልክ መስመራችን እናስታውስ፣ 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መሳሪያ ላይ ታኖሩናላችሁ። ኢሜይል ለሚቀናችሁ ደግሞ አድራሻችን horn@voanews.com ነው።
አሁን 3:34 ሆነ። የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ያስተላለፉት የጉዞ እገዳ አስፈጻሚ ትእዛዝ ክርክር ዛሬ በይግባኝ ሰሚ ፍርድ ቤቶች ይደመጣል። የስድስት አገሮች ተወላጆች ለዘጠና ቀናት ስደተኞችን ለስድስት ወራት ደግሞ እንዳይገቡ ትዕዛዝ በሁለት የሃዋይና የሜሪላንድ ፍርድ ቤቶች ስራ ላይ እንዳይውል ከታገደበት ካለፈው መጋቢት አንስቶ በይደርነት የያዘ ቆይቷል። የዩናይት ስቴትስ መንግስት የሁለቱንም ፍርድ ቤቶች ውሳኔዎች ይግባኝ ብሏል። የይግባኝ አቤቱታ ያስገባው ለአራተኛውና ለዘጠነኛው ይግባኝ ሰሚ ችሎቶች ሲሆን አራተኛው ፍርድ ቤት ዛሬ ክርክሩን ያዳምጣል። ለዩናይት ስቴትስ ጠቅላይ ፍርድ ቤት የመረጧቸው ወግ አጥባቂ ዳኛ ሹመት በምክር ቤቱ ማጸደቅ የተሳካላቸው ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ ለበታች ፍርድ ቤቶች ተጨማሪ ወግ አጥባቂ ዳኞችን ሊሾሙ እየተዘጋጁ ናቸው። የዳኛ ኒል ጎርሴሽን ሹመት ምክር ቤቱ እንዳጸደቀላቸው ይታወሳል። የፕሬዚዳንቱ ረዳቶች እንዳሉት አሁን ካዘጋጇቸው መካከል አምስት የፌዴራል ይግባኝ ሰሚ ፍርድ ቤት ተሿሚዎች ይገኙበታል። ፌዴራሉ የይግባኝ ፍርድ ቤት ከጠቅላይ ፍርድ ቤቱ ቀጥሎ ትልቁ ፍርድ ቤት ሲሆን የዚህ ፍርድ ቤት ዳኞች የአገሪቱን ሕግ በመተርጎም ረገድ ወይም በማስፈጸም ትልቅ ቦታ አላቸው። ሹመታቸው በመወሰኛው ምክር ቤት መጸደቅ ይኖርበታል። አድማጮች፣ ለርዕሰ ወሬዎቹ የተያዘው ክፍለ ጊዜ በዚሁ ያበቃ።
አመሰግናለሁ አሉላ ለዋና ዋናው ዜና። በመደበኛው የዜና ወጃ ክፍለ ጊዜ ማቅረብ ያልቻልናቸውን አዳዲስ ዜናዎችን ያስደመጥከን ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ እየተከታተላችሁን ያላችሁት ስርጭት ነው። ተከታዩ የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። የኦሎምፒክ ሻምፒዮናው ኢልዩድ ኪፕቾጌ 2 ሰዓት ከ25 ሴኮንድ በመሮጥ በማራቶን ፈጣኑን ጊዜ አስመዝግቧል። በፕራግ ማራቶን የኢትዮጵያ አትሌቶች ከአንድ እስከ ሦስት ተከታትለው በመግባት አሸነፉ። የሴቶቹን ኬንያ ወስዳለች። በቻይና በሁለቱም ጾታ ባለድሎቹ የኢትዮጵያ አትሌቶች ናቸው። የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ። በቅድሚያ በአርቡ የዶሃ ካታር ዳያመንድ ሊግ አካኒ ሲምቢኔና ካስተር ሲሜንያ ዓለም አቀፍ ዘመቻቸውን በአስመስጋኝ ውጤት ጀምረዋል። ሲምቢኔ በመቶ ሜትሩ ፈጣን ሩጫ ውድድር 9.99 ገብቷል። የቀድሞ የዓለምን ክብረ ወሰን የያዘው አሳፋ ፓውል በ10.08 ሁለተኛ ሲሆን አሜሪካዊው ጀስትን ጋትሊንና ካናዳዊው አንድሬ ዲ ግራስ ፖዲየሙ ላይ መውጣት አልቻሉም። ሲሜንያም በጥሩ አቋም ላይ ነበረች። ዘንድሮም በ800 ሜትሮ ሩጫ ውድድር ተፎካካሪ እንደማይገጥማት አስመስክራለች። ደቡብ አፍሪካዊቷ ሲሜንያ የኦሊምፒክ ሻምፒዮንና የብሔራዊ ክብረ ወሰኑን የያዘች አትሌት ናት። በሌሎች ርቀቶችም ውድድሮች ተካሂደዋል። ወደ ማራቶኑ ዜና ልለፍ። ብሬኪንግ ቱ ወይም ማራቶንን ከሁለት ሰዓት በታች ለመሮጥ በታቀደ የመጀመሪያው ሙከራ ባለፈው ቅዳሜ ሞንዛ ኢጣሊያ ላይ ተካሂዷል። የኦሎምፒክ ሻምፒዮናው ኬንያዊ ኢልዩድ ኪፕቾጌ ርቀቱን በሁለት ሰዓት ከ25 ሴኮንድ በመሸፈን በማራቶን ፈጣኑን ጊዜ አስመዝግቧል። በዚህ ውድድር በግማሽ ማራቶን የዓለምን ክብረ ወሰን የያዘው ኤርትራዊው ዘርሰና የታደሰና በ2013 እንደ አውሮፓውያን ዘመን አቆጣጠር የብር ሜዳሊያ ተሸላሚው ኢትዮጵያዊው ሌሊሳ ደሲሳ ተካፍለዋል። ሌሊሳ ደሲሳ 50 ደቂቃ እንደ ሮጡ አቋርጦ ወጥቷል። ኪፕቾጌና ዘርሰናይ ግማሹ ላይ ሲደርሱ 59 ከ57 አስመዝግበዋል። ከሁለት ሰዓት ባነሰ ጊዜ ለመጨረስ ማብቂያው ላይ ብዙ መፍጠን እንደሚኖርበት ነበር ያሳየው። ለጥቂት 2 ሰዓት ከ25 ሴኮንድ አጠናቋል። ያ ማለት ግን የማራቶን የዓለም ሬኮርድ ተሰበረ ማለት እንዳልሆነ ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር አስታውቋል። ምክንያቱም በዚህ ሙከራ ውድድር ላይ የተጠቀሙት እየገቡ የሚወጡ አሯሯጮችን በመሆኑ ነው ተብሏል። በዚሁ መሠረት የዴኒስ ኪሚቶ 2 ሰዓት 2 ደቂቃ 57 ሴኮንድ አሁንም የዓለም ክብረ ወሰን እንደሆነ ይቆያል ማለት ነው። ወደ ሌሎቹ በሳምንቱ ማብቂያ የተካሄዱ ማራቶን ውድድሮች ዜና ልለፍ። በፕራግ ማራቶን የሴቶቹን የኮርሱን ሬኮርድ በመስበር ጭምር ያሸነፈችው ኬንያዊቷ ቫሌሪ አይቤ ናት። 2:21:57 ነው ጊዜዋ። አማኔ ቤሪሶ፣ ታደለች በቀለ፣ ሂሩት ጥበቡና ፈይሴ ታደሰ ከሁለተኛ እስከ አምስተኛ ያለውን ስፍራ ተከታትለው ገብተው ወስደዋል። በወንዶቹ ግን በገብረ ጻድቅ አብርሃ የተመራው ጠንካራ ኢትዮጵያ ቡድን ከአንደኛ እስከ ሶስተኛ ተከታትሎ በመግባት የበላይነቱን አስመስክሯል። በዙ ወርቅ ሁለተኛ፣ መኳንን ታየነው ሶስተኛ። ወደ ቻይና ከተማ ዶንግዪንግ ስንዘልቅ በትላንቱ ዓለም አቀፍ ማራቶን በሴቶቹ ባለድሏ ኢትዮጵያዊቷ ለተ ብርሃን ኃይሌ ገብረስላሴ ናት። ለ26 ዓመቷ ለተ ብርሃን በቻይናው ማራቶን ስትሳተፍ የመጀመሪያዋ ነው። የወቅቱ ጠንካራ ፀሐይና ወበቅ ለሩጫ አስቸጋሪ ነበር ተብሏል። ያን የአየር ሁኔታ ተቋቁማ ነው 42ቱን ኪሎ ሜትር በ2:25:01 ያጠናቀቀችው። ከሁለት ዓመታት በፊት ፕራግ ላይ ካስመዘገበችው ሰዓትም 23 ሴኮንዶችን አንስታለታለች። ለተ ብርሃን ባለፈው ዓመት በሆንግ ኮንግና ሮተርዳም ማራቶን አሸንፋለች። የትላንቱ ማራቶን የቻይናው ማለት ነው ሦስተኛው መሆኑ ነው። በወንዶቹም ያሸነፈው የኢትዮጵያ አትሌት ነው። ለእርሱም በማራቶን ቻይና የመጀመሪያው ነው። ነገር ግን አምስተኛ ጊዜ መሆኑ ነው ድል ሲቀዳጅ። ሁሴን መሐመድ እስማኤል ይባላል። 2:14:19 አስመዝግቧል። ሁለተኛ ኬንያ፣ ሦስተኛ ኢትዮጵያ። በመጨረሻም በማራቶኑ ዜና መጨረሻ ማለቴ ነው፣ የጄኔቫ ስዊዘርላንዱን በወንዶቹ ኬንያ፣ በሴቶቹ ኢትዮጵያ አሸንፈዋል። ኬንያዊ ዊልያም የጎን በ2:10:31 አሸንፎ ሲገባ በ2014 በሌላው ኬንያዊ ተይዞ ከቆየው የኮርስ ሬኮርድ ላይ 29 ሴኮንዶችን አንስቶለታል። ሞቱ መገርሳ ከኢትዮጵያ የሴቶቹን አሸንፋለች። ረጅሙን የማራቶን ዜና በዚሁ ላብቃ። በእግር ኳስ ስፖርት ዜና በሳምንቱ ማብቂያ ላይ የተካሄዱ የሀገር ውስጥና የውጭ ፕሪምየር ሊግ ውድድሮች ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ። ሰላም ገዛኸኝ፣ መቀጠል ትችላለህ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ 27ኛ ሳምንት ጨዋታዎች ትናንትናና ከትናንት ወዲያ በአዲስ አበባና በክልል ከተሞች ተከናውነዋል። ከሰባት ጨዋታ 12 ጎል ተመዝግቦበታል። በዋንጫ ፉክክሩ ከነበሩት መካከል ሲዳማ ቡናና ኢትዮጵያ ቡና ነጥብ በመጣላቸው፣ በአንጻሩ ደግሞ ቅዱስ ጊዮርጊስ ሁሉ ነጥብ ማግኘቱን ተከትሎ መሪነቱን ይበልጥ አጠናክሯል። ቅዱስ ጊዮርጊስ ወደ ጅማ አምርቶ ላለመውረድ የሚጣጣረውን ጅማ አባ ቡናን በሳላዲን ብቸኛ አንድ ግብ ረትቶ ተመልሷል። ጊዮርጊስ ዋንጫውን ለ14ኛ ጊዜም ለማግኘት እድሉን አስፍቷል። እዚህ አዲስ አበባ ላይ ከትናንት በስቲያ መከላከያ ድሬዳዋ ከተማን 1-0 ሲረታ ኢትዮጵያ ንግድ ባንክና ሲዳማ ቡና 1-1 አቻ ተለያይተዋል። ትናንት ደግሞ በደቢት በጌታነህ ከበደ 2 ጎሎች ፋሲል ከተማን 2-1 ሲረታ ተጠባቂው የኢትዮጵያ ቡናና ኤሌክትሪክ ጨዋታን በአቻ ውጤት 1-1 ተጠናቋል። ወደ አውሮፓ ታላላቅ ሊጎች የሳምንቱ ውጤቶች ስንሸጋገር መሪው ቼልሲ ዛሬ ምሽት 4 ሰዓት ላይ በሜዳው ሚድልስብራውንን ይገጥማል። ቼልሲ ለመያዝ ጥረት ሲያደርግ የነበረው ቶተንሃም የመውረድ ስጋት ባለበት በዌስት ሃም ዩናይትድ 1-0 መሸነፉ ለመሪው ቼልሲ እፎይታ ሰጥቶታል። ማንቸስተር ሲቲ ክሪስታል ፓላስን 5-0 የረታበት ጨዋታም በሳምንቱ ብዙ ጎል የተመዘገበበት ጨዋታ ሆኗል። ኢትዮጵያን ጨምሮ በመላው ዓለም በርካታ ተከታዮች ያላቸው አርሴናልና ማንቸስተር ዩናይትድ በአርሴናል 2-0 አሸናፊነት ተጠናቋል። ሌሎች ጨዋታዎችም ተከናውነዋል። የደረጃ ሰንጠረዙንም የዛሬውን ጨዋታ ሳይጨምር የቼልሲ ማለቴ ነው፣ ቼልሲ በ81 ቶተንሃም በ77 ማንቸስተር ሲቲ በ69 ከ1-3 ያለውን ደረጃ ይዘዋል። የኤቨርተኑ ሉካኮ በ22 ጎል ኮከብ ጎል አግቢነቱን እየመራ ነው። ያው ነው በእኔ በኩል ያለው ሰለሞን።
እኔም አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞንና ገዛኸኝ እናመሰግናለን ለስፖርት ዘገባዎቹ። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች
ሞሮኮ የፎስፌት ማዕድን ኢንዱስትሪዋን በማጠናከር በሦስት ዓመታት ጊዜ ውስጥ ከዓለም ገበያ እስከ 40% የሚሆነውን ድርሻ የመያዝ እቅድ አላት ይላል በመንደርደሪያው አፍሪካ ነክ ርዕሶች። ፎስፌት ለማዳበሪያ ምርት ቁልፍ ግብአት ወይም አስፈላጊ ከሆኑ ንጥረ ነገሮች አንዱ ሲሆን ሞሮኮ በተፈጥሮ ታድለዋለች። የባህር ወለሏ ከጥንት ጥናት ጋር የተያያዘም ታሪክ አለው ይላል አፍሪካ ነክ ርዕሶች። ለምሳሌም በአንድ የሞሮኮ ማዕድኖች ሰርጥ ከአፍሪካ የመጨረሻዎቹ ዳይኖሰሮች አንዱ ሳይሆን አይቀርም የተባለ ቅሪተ አካል መገኘቱን በአንድ ጥናት ተጠቁሟል። ጆዲ ካፖዋ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ሳዬ ለምሽቱ አፍሪካ ነክ ርዕሶች እንዲህ አጠናቅረዋለች።
ክሬተሽስ በተባለው ክፍለ ዘመን ወቅት ስለ አፍሪካ ዳይኖሰሮች ብዙም የሚታወቅ ነገር የለም። ክሬታሽስ የሚል መጠሪያ የተሰጠው ክፍለ ዘመን ከ144 እና 65 ሚሊዮን ዓመታት በፊት የነበረው ሲሆን ዳይኖሰሮች የነበሩበትና ኋላም ከምድረ ገጽ የጠፉበት አበባ የሚያወጡ እጽዋትና ዘመናዊ ተባዮች የተከሰቱበት ዘመን እንደነበር ይነገራል። በዚያን አካባቢ የነበሩት አካላት ከአለቶች ጋር ተደባልቀው የደረቁ ቅሪቶች የተበራከቱበት ዘመን ነበር። ዳይኖሰሮቹ ታዲያ እንደ ሌሎቹ በዓለም ዙሪያ የነበሩት አካላት ሁሉ ከ66 ሚሊዮን ዓመታት በፊት የአስትሮይድ ኃይል ባደረሰው ጫና ምክንያት ከምድረ ገጽ እንደ ጠፉ ተመራማሪዎች ይናገራሉ። አስትሮይድ በፀሐይ ዙሪያ የሚንቀሳቀስ የአለቶች ስብስብ ነው። ከምድረ ገጽ ከጠፉት አካላት አንዱ ቺናኒሳሩስ ባርባሪኮስ የተባለው ሲሆን አንድ የመንጋጋ ቅሪት አካል ክፍል በሞሮኮ ኦላድ አብዶን ቤስን በምዕራብ አትላስ ተራራ ተገኝቷል። ዶክተር ኒክ ሊንግሪች ከዋና ዋና ተመራማሪዎቹ አንዱ ናቸው።
ስጋ የሚመገብ ዳይኖሶር ነው የነበረው። በሁለት እግሮች ይራመድም ነበር። በጣም ግዙፍ አልነበረም። የ8 ወይም የ9 ሜትር ርዝመት ነበረው።
ሎንግሪች በባት ዩኒቨርሲቲ የስነ ሕይወትና የባዮኬሚስትሪ ክፍል አባል ናቸው። የአፍሪካው ዳይኖሶር ከታይራኖሶርስ ሬክስ በበለጠ ወደ ኋላ የቀረ እንደነበር ገልጸዋል።
ብዙ ሰዎች ይህን ላይገነዘቡ ይችላሉ። ሆኖም ታይራኖሶረስ ሬክስ ከአዋፍ ጋር የቅርብ ዝምድና አላቸው። ከወፎች ጋር ዳይኖሶር የቀረበ ዝምድና አለው። ከብሮንቶሶረስ የቀረበ ዝርያ ነበረው። አንጎሉ አነስተኛ ነበር። ቲሬክስ ላባ የነበረው ሳይሆን አልቀረም።
ቺናኒሳውሮስ ባርባሪኮስ አፍሪቃ ከ66 ሚሊዮን ዓመታት በፊት ምን ትመስል እንደነበር ገጽታዋን ለማየት እንደሚረዳ ሎንግሪች ጠቁመዋል። ማዕድን ውስጥ የተገኙት ጥቂት ቅሪተ አካሎች ብቻ ቢሆኑም እንኳን የዛን ወቅት አፍሪቃን ሊያሳዩ ይችላሉ ብለዋል ሎንግሪች።
የማሪን ወይም የባህር ውስጥ አለቶች የዳይኖሶርን ቅሪተ አካል ለማግኘት ቅድሚያ ሰጥተህ ፍለጋ የምታካሂድበት ቦታ አይደለም። ነገር ግን ግዙፍ የፎስፌት ሰርጥ ማዕድን ነው። በማዕድኑም በጥንታዊ የባህር ወለል ላይ የተከማቹ ቅሪቶች ይገኛሉ። የአሳ ነባሪዎች፣ የባህር እንስሳት አጥንት፣ ጥርሶችና ሌሎች ቅሪተ አካላት ክምችት ይገኝባቸዋል። ወደ ባህሩ ወለል ስለሚሰጥሙም እንደ አጥንት ሆነው ይከማቻሉ። ይህን በማዕድን መልክ በማውጣትም ለማዳበሪያነት ይጠቀሙበታል። በሂደቱም የተለያዩ ቅሪተ አካላት ይገኛሉ።
ሎንግሪች እንደሚሉት በጥንታዊ የባህር ወለል የዳይኖሰር ቅሪት ማግኘት ማለት ሎተሪን የማግኘት ያህል የጠበበ እድል ነው። ዳይኖሰሮቹ እንዴት የባህር ወለል ውስጥ ሊገቡ እንደሚችሉም ይገምታሉ።
ምናልባት ሰምጠው ወይም ከባድ ጎርፍ ወደ ባህሩ ጠራርጎ አስገብቷቸው ሊሆን ይችላል። አንዳንድ ግዙፍ እንስሳት በደሴቶች መካከል ይዋኙ ስለነበር ምናልባትም በማዕበል ተገፍተው ገብተው ሊሆን ይችላል። ወይም ደግሞ ድንገተኛ ጎርፍ ደርሶ ወንዝ ውስጥ ተጣብቀው ከሰመጡ በኋላ ወደ ባህሩ ወስዷቸው ሊሆን ይችላል። ስለሆነም አካላቸው ባህር ውስጥ ሲንሳፈፍ ከቆየ በኋላ ተሰባብሮ ባህር ወለሉ ላይ ሰምጦ ሊሆን ይችላል።
አስትሮይድ ፕላኔትን ባይመታ ኖሮ መሬት አሁን ካለችው የተለየ ትሆን ነበር ይላሉ ሎንግሪጅ።
Just the slightest little deviation in the course of that asteroid, a little bit more radiation from the sun.
የአስትሮይድ አካይ ትንሽ ሳት ብሎ ቢሆን ኖሮ አንድ ትንሽ ተጨማሪ የፀሐይ ጨረር ገፋ አድርጎት ከኮሜት ጋር ወይም ከሌላ አስትሮይድ ጋር ተጋጭቶ የአስትሮይዱን አቅጣጫ አስቶ ቢሆን ኖሮ ይህ እንስሳ ከምድረ ገጽ ባልጠፋ ነበር። ዘሮቹም ለብዙ ሚሊዮን ዓመታት ዘልቀው አሁንም ዳይኖሶሮች በኖሩን ነበር።
በባት ዩኒቨርሲቲ የስነ ሕይወትና የባዮኬሚስትሪ ክፍል አባል የሆኑት ሎንግሪች ሞሮኮ፣ ፈረንሳይና ስፓኝ ካሉት የሥራ ባልደረቦቻቸው ጋር ሆነው ሰርተዋል። ያቀረቡት ጥናት ክሬታሽስ ጥናትና ምርምር በተባለው መጽሔት ላይ ወጥቷል። አድማጮች፣ ስለ አፍሪካ ዳይኖሰሮች የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ወደ ተከታዩ የምሽቱ ቅንብር እንሻገራለን። አድማጮች፣ ዝግጅቱ ጤና፣ አዘጋጅና አቅራቢ ሶሎሞን አባተ።
ያለፈው ሐሙስ ምሽት ለዋይት ሃውስና ከሪፐብሊካኑ እንደራሴዎች ለአብላጫዎቹ የፌሽታ ምሽት ነበር። ፕሬዚደንት ዶናልድ ትራምፕ የሥልጣን ዘመኔን በመጀመርበት የመጀመሪያ ቀን አደርገዋለሁ ብለውት የነበረውንና በሥልጣናቸው የመጀመሪያዎቹ መቶ ቀናትም ያላሳኩትን ኦባማ ኬር እየተባለ በወላጅ አባቱ ስም የሚጠራውን ለአቅም ተመጣጣኝ የጤና ጥበቃ ሕግ ወይም አፎርደብል ኬር አክት ወይም በምሕፃር ኤሲኤ ይሉታል ለመሰረዝና በሌላ ለመተካት መንገድ ሊጠርግ ይችላል ብለው ተስፋ ያደረጉበት ረቂቅ በሕግ መምሪያው አልፏል። ይህኛውን ረቂቅ ሰው እንደየዝንባሌው ትራምፕ ኬር፣ ራያን ኬር፣ ሪፐብሊክ ኬር እያለም ይጠራዋል። ፖል ራያን የጥንትም ጸረ ኦባማ ኬር አቋም ያላቸው የተወካዮች ምክር ቤቱ አፈ ጉባኤና ከአዲሱ የአሜሪካ የጤና ጥበቃ ሕግ አሜሪካን ሄልት ኬር አክት ወይም በምሕፃር ኤኤችሲኤ አርቃቂዎችና አቮካቶዎቹ ግንባር ቀደሙ ናቸው። በዚህኛው ሕግ ረቂቅም ሆነ ድምፅ ውስጥ ዴሞክራቶቹ አልተሳተፉም። እንዲያውም አጥብቀው ነው የሚጠሉት። ሙሉ በሙሉ የሪፐብሊካኑ ሐሳብና ረቂቅ ነው። በእርግጥ ከሪፐብሊካኑም ወገን ቢሆን እጅግ አክራሪዎቹ ይህንን ትራምፕ ኬር ወይም ራያን ኬር ወይም ሪፐብሊክ ኬር አይወዱትም። ላላ የተደረገ የኦባማ ኬር ግልብጥ አይነት ነው ነው የሚሉት። ኦባማ ኬር ላይት ነው ስሙ በኒህ ሪፐብሊካን ሲጠራ። ለማንኛውም ግን የሕዝብ አስተያየት ወይም ሐሳብን የሚቃኙ የተለያዩ የሚዲያና የጥናት ተቋማት እያካሄዱ ባሏቸው ግምገማዎች አማካይ አሃዝ ዛሬ ከአሜሪካውያን 49.6 ከመቶ የሚሆነው ኦባማ ኬርን በተለያየ ደረጃ ይቀበለዋል ወይም ይደግፈዋል። ከሺህ አሜሪካውያን 421 ደግሞ አይወዱትም፣ እንዲሰረዝላቸው ወይም እንዲቀየርላቸው ይፈልጋሉ። እንዲያው ሰውን ነጥብ አንድ ብሎ ላለመጥራት ያልኩት እንጂ 42.1 ከመቶ መሆኑ ነው። ለዚህም ይመስላል በአጠቃላይ የሕዝብ ተቀባይነት ግምገማ ውጤት ኦባማ ኬር ከትራምፕ ከራሳቸው ይሻላል ሲሉ የቀድሞ ፕሬዚደንት ባራክ ኦባማ ሰሞኑን የተናገሩት። የኦባማ ኬር ተቀባይነት መጠን እጅግ ወረደ ቢባል የኤንቢሲ ኒውስ እና የዋል ስትሪት ጆርናልን ቅኝት እንውሰድና 43 ከመቶ ቢሆን፣ ከፍ ያለውን ጣሪያ ስናይ ደግሞ የጋለፕ 55 ከመቶ ወይም ዝቅ ቢል የፋክስ ኒውስ 50 ከመቶ የነኩ ናቸው። ይህ የሪፐብሊካኑ የጤና ጥበቃ ሕግ ረቂቅ አንድ ጊዜ በዚሁ የሕግ መምሪያ በመጠላቱ ወድቆ ነበር። እንዲያውም ድምፅም ሳይሰጥበት ተጣለና ጥቂት የተበሳጩት አፈ ጉባኤ ራያን ኦባማ ኬር የሀገሪቱ ሕግ ሆኖ ለተወሰነ ጊዜ እንደሚቀጥል አውጀው ተሰናበቱ።
Obamacare is the law of the land. It's going to remain the law of the land until it's replaced. We did not have quite the votes to
replace. ያ የተወካዮች ምክር ቤት ውሳኔ ሕጉን ለማድረስ እጅግ ጓጉተው ለነበሩት ፕሬዚደንት ትራምፕ በጉሮሮ እንደተሰነቀረ አጥንት ማለት ነበር። ሪፐብሊካኑን እንቅልፍ የነሷቸው እስኪመስል በሁለት ሳምንታት ጊዜ ውስጥ ኦባማ ኬርን የማስወገዱ ንግግር እንደገና ተቀጣጠለ። የሕግ መምሪያው ተሻሽሏል ተብሎ የቀረበለትን ረቂቅ 217 ለ213 በሆነ እጅግ ጠባብ የተባለ የድምፅ ልዩነት ባለፈው ሐሙስ ሚያዝያ 27 ምሽት ላይ አሳለፈው። ከ193ቱ የዲሞክራቲክ ፓርቲው ከሆኑ እንደራሴዎች አንዱም ለአዲሱ ረቂቅ የድጋፍ ድምፅ አልሰጠም። በዚያ ላይ 20 ሪፐብሊካን እንደራሴዎች ተቃውመውታል። ምንም እንኳ ለዘብተኛና አጥባቂ ከሚባሉት የወደቀውን የቀድሞውን ረቂቅ ከተቃወሙ የታችኛው ምክር ቤት አባል የሆኑ ሪፐብሊካን እንደራሴዎች 24ቱ አዲሱን ረቂቅ ደግፈው ድምፅ በመስጠታቸው የመጀመሪያውን መሰናክል ይለፍ እንጂ ረቂቁ መቶ አባላት ባሉት በሕግ መወሰኛው ምክር ቤት ውስጥ ብርቱ ፈተና እንደሚጠብቀው እየተነገረ ነው። በእርግጥ በሕግ መወሰኛ ምክር ቤት ውስጥም ቢሆን ሪፐብሊካኑ 52 መቀመጫ ያላቸው፣ ሁሉም ፈቃዳቸውን ለአዲሱ ረቂቅ ከቸሩ ያለ ጥርጥር ሊያልፍ የሚችል ቢሆንም ከካፒቶል የሚወጣው ጭምጭምታና ሽታ ግን ረቂቁን አልጋ ባልጋ አድርጎ የሚጠብቀው እንደማይሆን ነው የሚጠቁመው። በዚያ ላይ የሕግ መምሪያው እንደራሴዎች የይሁንታ ድምፃቸውን ሲሰጡት ረቂቁን ሳያነቡ እንደሆነ እጃቸውን ለይለፍ ያነሱት አንዳንዶቹ በየመገናኛ ብዙሃኑ እየቀረቡ አምነዋል። ወጣም ወረደ አሜሪካውያን የጤና ጥበቃ ሽፋን ዋስትና ያስፈልጋቸዋል። ይህንን የሚያረጋግጥና የሚያስከብርም ሕግ መኖር አለበት። ኦባማና ሌሎችም ብዙ የሀገሪቱ መሪዎች እንደሚሉት ለዜጎቿ የጤና ሽፋን የማትሰጥ ከበለጸገው ዓለም ዩናይትድ ስቴትስ ብቻ ነች። ያ ዘመን ወደ ማብቃቱ እንዲያዘግም የተያዘው ትንቅንቅ እንዲህ ዋዛ አይደለም። ለመሆኑ ይህ የአሜሪካ የጤና ጥበቃ ሽፋን ታሪክ ምን ይመስላል? ዋና ዋናዎቹ ተዋናዮችስ እነማን ናቸው? የጤና ሕግ ማውጣት በአሜሪካ ለምን እንዲህ ከባድ ሆነ? በኦባማ ኬርና በራያን ወይም በሪፐብሊኬር ትራምፕ ኬርም በሉት መካከል ያሉ መመሳሰሎችና ልዩነቶች ምንድን ናቸው? ከዩናይትድ ስቴትስ የጤና ስርዓት ጋር እጅግ የቀረበ ግንኙነት ያላቸውን ባለሙያና ምሁር ለትንታኔ ጋብዣለሁ። ዶክተር ብስራት ኃይለ መስቀል በዋሽንግተን ዲሲው ታሪካዊው ሃዋርድ ዩኒቨርሲቲ የፋርማሲ ፕሮፌሰርና በዩኒቨርሲቲው የፋርማሲ ኮሌጅ የኢንተርናሽናል ፕሮጀክት ተባባሪ ዳይሬክተር መስመር ላይ ናቸው። ጤና ይስጥልኝ ፕሮፌሰር ብስራት።
ጤና ይስጥልኝ፣ እንደምን ዋልክ?
እግዚአብሔር ይመስገን። እስቲ ወደ ጥያቄዎቼ ልመለስና እንደገና ምንድን ነው የአሜሪካ የጤና ሽፋን ታሪክ ለመሆኑ?
የአሜሪካ የጤና ሽፋን እስካሁን የነበረው መስሪያ ቤቶች ለሰራተኞቻቸው ኢንሹራንስ ከቨሬጅ እንዲሰጡ ግዴታ አለባቸው።
በኦባማ ኬር መሰረት ማለት ነው?
ጠቅላላ ከኦባማ ኬር
በፊትም ቢሆን
ማንኛቸው መስሪያ ቤት ከተወሰነ ቁጥር ያላቸው በላይ ኢንሹራንስ የመስጠት ግዴታ አለባቸው ለሰራተኞቻቸው ማለት ነው። አቅም የሌላቸው ስራ የሌላቸው ኢንካማቸው በጣም ዝቅተኛ የሆነ መስራት የማይችሉ ሴቶች፣ ህጻናት ያላቸው ደግሞ ሜዲኬድ በሚባል መንግስት ከ1960 ጀምሮ ከቨሬጅ ይሰጣል።
ከ1960 ዓመተ ምህረት ጀምሮ ማለት ነው።
ከ1964 ዓመተ ምህረት ጀምሮ
ይሄ የማህበራዊ ዋስትና ህግ የወጣበት አመት ነው የሚሉኝ፣ ወይም ሶሻል ሴኩሪቲ የሚባለው ማለት ነው?
አዎ፣ እሱ ጋራ ሜዲኬር። ስለዚህ አንድ ሰው ስራ ካለው ከተማረ ገንዘብ ካለው ኢንሹራንስ ያገኛል፣ ወይም ደግሞ በጣም ድሃ ከሆነና ምንም ነገር ከሌለው ኢንሹራንስ ያገኛል። አሁን እንግዲህ ኦባማ ኬር የሚመጣው ምንድን ነው? በመካከል ላሉት ሰዎች ነው። ኢንካማቸው ከፍ ብሎ ለሜዲኬድ ኳሊፋይ የማያደርጉ ወይም ደግሞ ጥሩ ስራ ኖሯቸው በመስሪያ ቤታቸው ከበር ለማይደረጉ በመካከል ያሉ በጣም ብዙ ወደ 30 ሚሊዮን የሚቆጠሩ የአሜሪካ ህዝብ ያለ ኢንሹራንስ ይኖሩ ነበር። ያንን ከበር ለማድረግ ኦባማ ኬር መጣ ማለት ነው። ኦባማ ኬር የሚያገለግለው በጣም ደሃ ሳይሆኑ ኑሯቸው ተስተካክሎ በስራቸው ከበር ላልተደረጉ በመካከል ላሉ ሰዎች ነበረ ኦባማ ኬር ሲያገለግል የነበረው ማለት ነው። ይህ ነው እንግዲህ አመጣጡ።
ከፕሮፌሰር ብስራት ኃይለ መስቀል ጋር በርከት ያሉ ቁም ነገሮችን አንስተናል። ለዛሬ ላመስግንና ላሰናብታቸው። የህግ መወሰኛ ምክር ቤቱ የራሱን አዲስ ረቂቅ ዛሬና ነገን እያዘጋጀ መሆኑን እንደሚያውቁ ፕሮፌሰር ብስራት ነግረውኛል። ይቀጥላል ውይይታችን። እናንተም አስተያየቶቻችሁን ስጡ፣ ተሳተፉ። ለዛሬ ጤና ይስጥልኝ።
የማጠቃለያ ወሬዎችን እናሰማለን። ተፋፍነው የተጫኑባቸው የፕላስቲክ ጀልባዎች በመስጠማቸው ከ200 በላይ ሰዎች ለህልፈት ሳይዳረጉ እንዳልቀሩ ዘገባዎች አመለከቱ። ካለፈው ሐሙስ አንስቶ ከሊቢያ ወደ ጣሊያን በማቅላት ላይ የነበሩት ከአቅማቸው በላይ የተጫኑት ጀልባዎች ከሜዲትራኒያን ባህር ላይ መስጠማቸውን ያመለከቱ ባለስልጣናት እስካሁን ባደረጉት ጥረት ቁጥሩ 7000 የሚጠጋ ስደተኛ በሕይወት ማትረፋቸውንም አመልክተዋል። ከማዕከላዊ ሞቃዲሾ ግዙፍ የቦምብ ፍንዳታ መስማታቸውን የአካባቢው ነዋሪዎች ገለጡ። በአገሬው የሰዓት አቆጣጠር ከምሽቱ 12 ሰዓት ላይ ከአንድ ታዋቂ ምግብ ቤትና የቡና መጠጫ አቅራቢያ የደረሰው ፍንዳታ እማኞች አክለው እንዳመለከቱት እስካሁን በተረጋገጠው 6 ሰዎች የቆሰሉበት ነው። ለፍንዳታው እስካሁን ኃላፊነት የወሰደ ወገን ባይኖርም እስላማዊ ጽንፈኛ ቡድን አልሻባብ በከተማይቱ የሚገኙ ሆቴሎችና ምግብ ቤቶች ጨምሮ ሰዎች በብዛት የሚገኙባቸው ስፍራዎች ጥቃት ሲያደርስ መቆየቱ ይታወቃል። የቀድሞ ዩናይት ስቴትስ ፕሬዚዳንት ባራክ ኦባማ ትላንት እሁድ ባሰሙት ንግግር የዩናይት ስቴትስ ምክር ቤት አባላት ከፓርቲዎቻቸው አቋም ጋር ቢጣረስ እንኳን እውነታውን ለመመርመርና ስለ ሀቅ ለመቆም ምርጫቸው ይሆናል የሚል ታላቅ ተስፋ እንዳላቸው ተናገሩ። የዩናይት ስቴትሱ የመጀመሪያው ጥቁር ፕሬዚዳንት ትናንት ይህን አስተያየት የሰጡት ቦስተን ከተማ የጆን ኤፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይት ስቴትስ ምክር ቤት ከክንዋኔዎቻቸው በአይነተኝነቱ ተለይቶ የሚታወቀውን የዩናይት ስቴትስ የጤና ፕሮግራም የሚተካ አዲስ ፖሊሲ ባጸደቀ ጥቂት ቀናት ውስጥ ነው።
አመሰግናለሁ አሉላ ለዋና ዋና ዜናው። አንድ የዩናይትድ ስቴትስ ዶላር 22 ብር ከ86 ሳንቲም ተመንዝሯል። አዲስ አበባ ነገ ደመናማ ነች። ከፍተኛ ሙቀቱ 27 ዝቅተኛው 14 ዲግሪ ሴልሺየስ ነው። በዚሁ እንሰናበታለን። እኛ የሚካኤል በላይነህን ለሙዚቃ ጊዜ የለንም፣ ጨርሰናል። ፕሮግራሙን የመራችልን ብርሃን ኃይሉ ነች። አስተናጋጆቻችሁ
አሉላ ከበደና
እኔም ሰሎሞን አባተ፣ በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። አብራችሁን ስለቆያችሁ እናመሰግናለን።
መልካም ምሽት። የትግርኛ ስርጭት ይቀጥላል።
ደህና ምሽት።